ይህ የዓለም አቀፍ የኢትዮጵያ ሴቶች ድርጅት ድምፅ ሬዲዮ ነው። የዓለም አቀፍ የኢትዮጵያ ሴቶች ድርጅት ድምፅ ሬዲዮ አገልግሎት ከWZHF ሬዲዮ ጋር በመተባበር ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 8 ሰዓት ተኩል እስከ 9 ሰዓት በ1390 AM የሚያስተላልፈውን ፕሮግራም አሁን ጀመረ። እናስተልኝ ዲቲፒን አድማጮቻችን እንደምን ሰነበታችሁ? ለዛሬ ሐምሌ 22 2000 ዓ.ም የዓለም አቀፍ የኢትዮጵያ ሴቶች ድርጅት የሬዲዮ ዝግጅት ክፍል ባለፉት ሳምንታት የጀመርናቸውን የኢትዮጵያ ሴቶች በህብረተሰብ ውስጥና በአጠቃላይ በሀገራዊ ጉዳይ ላይ ሊኖራቸው የሚገባውን ሚና እንዲሁም ብሔራዊ አስተዋጽኦ በተመለከተ ለዛሬም በተለይም የኢትዮጵያ ሴቶችና ሃይማኖት በሚል አርዕስት ወደፊት በተከታታይ የምናቀርበውን ዝግጅት ዛሬ እንጀምራለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በትህትና እንጠይቃለን።
ከአካባቢያችን የደረሰን ማህበራዊ ማስታወቂያ፣ አዳሚው ኮምፒውተር ማሰልጠኛ ማዕከል አይቲ ማናጀር ሆና በዋሽንግተን ዲሲ አካባቢ ብዙዎችን ኢትዮጵያውያኖች ኮምፒውተር ትምህርት በማሰልጠን እንዲሁም ወገኖቿን ጥሩ ደረጃ ያደረሰች ኢትዮጵያዊት ነበረች። ሚሚ ወይም ማህደረ ባህሩ ባደረባት በድንገተኛ ህመም ከዚህ ዓለም ሐምሌ 25 ቀን 2008 በሞት ተለይታናለች። አስክሬኗ ወደ ኢትዮጵያ ስለሚሄድ ባለቤቷና ቤተሰቦቿን ማጽናናት ለምትፈልጉ ሁሉ አድራሻችን 136 ዩሬል ፕሌስ ኖርዝኢስት ዋሽንግተን ዲሲ 20011፣ ስልክ 202-832-8749 ወይም 202-210-1793። ስልኩን በድጋሚ 202-832-8749 ወይም 202-210-1793።
ውድ አድማጮቻችን ለዛሬ ውይይታችን መንደርደሪያ የሆነውን ጽንሰ ሐሳብ ይወሰድ ነው ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታሪክ ከአባ ጎርጎሪዮስ በ1974 ዓመተ ምህረት ከጻፉት መጽሐፋቸው መቅደሙን በመውሰድ ለውይይታችን መንደርደሪያ ይሆን ዘንድ እናስደምጣችኋለን። አንድ ህዝብ ወይም አንድ መንግስት ራሱን ችሏል የሚባለው የፖለቲካና የኢኮኖሚ ነጻነት ሲኖረው ነው እየተባለ በአለም ሸንጎ ይለፈፋል ይሰበካል። ይሁን እንጂ ይህ እድል ለሁሉ አልተገኘም። በማደግ ላይ ያሉ ወይም ሶስተኛ ዓለም የሚባሉ ብዙ ሀገሮች የፖለቲካ ነጻነት ቢኖራቸውም በኢኮኖሚ ደካሞች ስለሆኑ የእጅ አዙር ቅኝ አገዛዝ አልቀረላቸውም። ነጻነታቸውም ግማሽ ነው። ይልቁንም ከአፍሪካዊነታቸው ጋር የማይስማማ ከቅኝ ገዢዎቻቸው የወረሱት ብዙ የባህል ውጥንቅጥ ስላለባቸው ከዚህ ሁሉ ለመላቀቅ በመጣር ላይ ይገኛሉ። ምናልባት አንድ ቀን ካሰቡት ሊደርሱ ይችሉ ይሆናል የሚል የተስፋ ድምጽ ይሰማል። ከዚህም ሁሉ ጋር ሲሆንም በቅድሚያ ሊታሰብበት የሚገባ ደግሞ የሃይማኖቱ ነጻነት ጉዳይ ነው። አፍሪካ የጨለማ ክፍለ ዓለም ተብላ ትጠራ እንጂ ብዙ ታሪካውያን ሰዎች ተፈጥረውባታል። ብዙ የሃይማኖት ሰዎች ነበሩባት። ነገር ግን ከጊዜ ብዛት ከተተኪ መጥፋት የተነሳ ታሪኳ ሰርዶ የለበተ ሄደ። ህዝቧን በልዩ ልዩ ቅኝ ገዦች ባህልና ሃይማኖት ስለተዋጠ ራሱን የማወቅ ችግር ገጠመው። ሀገራችን ኢትዮጵያ ከአፍሪካ አህጉር አንዷ ብትሆንም በሌሎች አፍሪካውያን ወንድሞች የደረሰው ግፍ አልደረሰባትም። ከ3000 ዓመታት የበለጠ የነጻነት እድሜ ይቆጠርላታል። በዚህም የነጻነት ጉዞዋ ከባዕድ ያልተቀላቀለ አፍሪካዊ ኢትዮጵያዊ ባህል አላት። በሃይማኖትም በኩል በዘመነ ኦሪት ብሉይ ኪዳንን እንደተቀበለች ሁሉ ሐዲስ ኪዳንንም ከሁሉ አስቀድማ ተቀብላለች። ይህም የኢትዮጵያውያንና ኢትዮጵያን ብቻ ሳይሆን መላው የአፍሪካን ህዝቦች የሚያኮራ ነው። ምዕራባውያን ቅኝ ገዦች አፍሪካን እንደ ቅርጫ ስጋ የተቀራመቷት ወንጌልን እናስተምራለን ብለው ማለትም የበግ ለምድ ለብሰው ነው። ለምሳሌ ደቡባዊት አፍሪካን ይዘው ወገኖቻችንን የሚያሰቃዩ ነጮች ለመጀመሪያ የአፍሪካን መሬት የረገጡት በ16ኛው መቶ ክፍለ ዘመን ሲሆን ከሮማ ካቶሊክ ቤተክርስቲያን አባልነት የተለዩ የካልቪኒስት ሚስዮናውያን ነበሩ። ወደ አፍሪካ ለመግባት ምክንያት ያደረጉት ሃይማኖት ማስተማርን ነበር። ያን ጊዜ የበግ ቆዳ ለብሶ ወደ አፍሪካ የገባው ተኩላ የብዙ አፍሪካውያን ደም እየመጠጠ እስካሁን አለ። አሁንም ቢሆን አፍሪካን በየአቅጣጫ ቅኝ ግዛት ለማድረግ የሚጥሩ ጥቂቶች አይደሉም። ብዙዎቹ አፍሪካውያን እየተሸጡና እየተለወጡ ወደ ባዕድ አገር በመወሰድ እነሱ በባዕድ አገር እየኖሩ አገራቸው የባዕድ መኖሪያ ሆኖ ቀርቷል። ለምሳሌ ሰሜን አፍሪካን ብንጠቅስ አባባሉን ያጎላዋል። ኢትዮጵያ ነጻነቷንና አንድነቷን አክብራ አስከብራ የቆየች ለውጭ ወራሪም አልመች ያለችው በሃይማኖቷና በታሪኳ እየተከላከለች ነው። ማንኛውም የሃይማኖት ሰባኪ ወደ ኢትዮጵያ ለመምጣት ምክንያት አልነበረውም። እርግጥ ኢትዮጵያ ብዙ ጊዜ አደጋ ደርሶባታል። ነገር ግን የደረሰባትን ሁሉ መከራ በትግስት አሳልፋ ዛሬ ካለችበት ደርሳለች። ዛሬ ማንኛውም ኢትዮጵያዊ በየትኛውም ዓለም ቢጓዝ በራሱ ስም የሚጠራ በራሱ ትውፊትና ሃይማኖት የሚመራ ስለሆነ የበላይነት እንጂ ዝቅተኝነት አይሰማውም። ይህች ሀገር ከክርስትና በፊትም ሆነ በክርስትና እድሜዋ በስልጣኔና በነጻነት ይልቁንም ደግሞ በፊደልና በስነ ጽሁፍ ከጥንታውያን ግብጾችና ግሪኮች የምትወዳደር ናት። እንዲያውም በሌላ ዓለም የጠፋ መጽሐፍት የሚገኙት በኢትዮጵያ ነው። ለምሳሌ የሄኖክ መጽሐፍ፣ ኩፋሌ፣ ዮቤልዩ የሚሉት። ይህችን ትንሽ መጽሐፍ ለመጻፍ ያነሳሳኝ ዋናው ምክንያት የሚከተለው ነው። በ1962 ዓመተ ምህረት ለትምህርት ወደ ውጭ ሀገር በሄድሁበት ጊዜ ብዙ ፈረንጆች እኔንም ሆነ ጓደኛዬን የሚጠይቁን የቅብጥ ወይም የኮብት ቤተክርስቲያን መነኮሳት ናችሁ ወይ ያሉ ነበር። በትምህርት ገበታችንም ላይ እንዳለን የኢትዮጵያን ቤተክርስቲያን የቅብጥ ቤተክርስቲያን እያሉ ሲጠሯት በመስማቴ ሀዘን አደረብኝ። በመሰረቱ ቆብት ግብጽ ወይም ምስር ማለት ሲሆን ሂኮፕት በጥንት የግብጽ ቋንቋ ቤት ማለት ነው። ከሱ የወጣ ነው። ግሪኮች ግን ሀፊደል ስለሌላቸው ኢጊፕቶስ ወይም ቆብት ይሉታል። እንግዲህ ቆብት የሀገር ወይም የነገድ ስም ነው ማለት ነው። ስለዚህ የግብጽ ክርስቲያኖች በሀገራቸው በነገዳቸው የቆብት ወይም የግብጽ ክርስቲያኖች ይባላሉ። አረቦችም አልአቀብጥ ይሏቸዋል። የቃሉ ትክክለኛ ፍቺ ሳለ የኢትዮጵያ ቤተክርስቲያን የቅብጥ ቤተክርስቲያን ብሎ መሰየም ሀገረ ትውልድን የሚያቃውስ ዜግነትን የሚደመስስ መስሎ ይታያል። የኢትዮጵያ ቤተክርስቲያን ከግብጥ ቤተክርስቲያን ጳጳሳትን ብዙ ወርቅ እየከፈለች እያስመጣች ለ1600 ዓመተ ምህረት መቆየቷን አንክድም። በእነዚህ ዓመታት ውስጥ ከ111 ጳጳሳት መጥተዋል። በዚህ የረጅም ጊዜ ግንኙነት ሁለቱ አብያተ ክርስቲያናት በእኩልነት ተአቅቦ አብረው ኖረዋል። የሃይማኖት ቀኖናቸውና ስርዓታቸው አንድ ነው። በዚህ አይነቱ ግንኙነት የግብጽና የኢትዮጵያ አብያተ ክርስቲያናት ብቻ ሳይሆኑ ከነሱ ጋር የአርመን፣ የሶሪያና የህንድ አብያተ ክርስቲያናትም አንድነት አላቸው። እነዚህም አምስቱ አብያተ ክርስቲያናት ተጠቃለው ኦሪየንታል ቤተ ክርስቲያኖች የምስራቅ አብያተ ክርስቲያናት ይባላሉ። እነዚህ አብያተ ክርስቲያናት በዶግማና በቀኖና አንድ ይሁኑ እንጂ በሀገረ ስብከት የየራሳቸው ድርሻ ስላላቸው ባንዱ ስም ሌላው አይጠራበትም። ስለዚህ በስማችን ሌላ እንዲጠራበት አንፈልግም። እኛም በሌላ ስም መጠራት አንሻም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለኢትዮጵያ ህዝብ ያበረከተቻቸው ስጦታዎች ብዙ ናቸው። ከነዚህም ሀ ሙሉ ትምህርት፣ ለ ፍጹም ቋንቋ ከነፊደሉ፣ ሀ ስነ ጽሁፍ ከነጠባዩ ከነሞያው፣ መ ኪነ ጥበብ በየአይነቱ፣ ሰ ስነ ጥበብ በየመልኩ፣ ረ ታሪካዊና ጥንታዊ ቅርጽ፣ ሰ እምነት ከነፍልስፍናው፣ ሸ ነጻነት ከነክብሩ፣ ቀ አንድነት ከነጀግንነቱ፣ በ አገር ከነደንበሩ ከነፍቅሩ፣ ተ ስም ከነምልክቱ ከነትርጉሙ። አሁንም ቢሆን ትውልዱ ጀግንነትን፣ አገር ወዳድነትን፣ ለታሪክ ለባህልና ለሃይማኖት ተቆርቋሪነትን ይዞ እንዲያድግ በማስተማርና በማበረታታት ቤተክርስቲያን የበኩሏ ድርሻ አላት። አባ ጎርጎሪዮስ ሊቀ ጳጳስ ዘሸዋ።
አንደኛ የኢትዮጵያ የክርስቲያን ሀገር በዓለም የታወቀች የመጀመሪያ የክርስቲያን ሀገር ስትሆን በአፍሪካም እንደዚሁ እና የአኗኗርን፣ የመከባበር፣ የጥሩ ምግባር እና ሃይማኖት ትልቅ ሚና በኢትዮጵያ ላይ እንደተጫወተች በተለያዩ የታሪክ ወቅትም የተጫወተችው ሚና አለ። በነጻነት በስልጣኔ ባናኗር ብለናል። እንግዲህ ኢትዮጵያ የመጀመሪያ የክርስቲያን ሀገር ስትሆን ሁል ጊዜ እንግዲህ ያው በጠላት በውጭ ጠላቶች ትወረራለች። ሃይማኖታችንን ወረራ በተመለከተ አሁን ምን ቤተ ክርስቲያን ምን ያደረገችው ነገር አለ? ቤተ ክህነት ከተለያዩ መንግስት ጋር ያላት ግንኙነት ምን ይመስላል? ለምሳሌ በንጉሱ፣ በደርግ፣ በወያኔ አሁን ለነጻነት ትግል እያለን እንጨዋለን። እኛ ራሳችን በኢትዮጵያ ውስጥ አሁን ነጻነትን ስለሌለ በቤተ ክርስቲያና በበኩሏ ለነጻነት ትግሉ የምትጫወተው ሚና አይኖርም ወይ? የኢትዮጵያ የክርስቲያን ደሴት ናት ወይንም አይላንድ እየተባለ ይጠቀሳል። ይህ አባባል በጥንት ጊዜ እውነት ሊሆን ይችላል። ነገር ግን ከክርስትና ተጨማሪ ኢትዮጵያ የመጀመሪያ እስላም ሃይማኖት ከተቀበሉት ሀገሮች የመጀመሪያ ስትሆን ሌሎች ደግሞ መጤ ሃይማኖቶችም መጥተዋል እና አሁን ይቺ ኢትዮጵያ የክርስቲያን ደሴት ነች የምትባለው በአሁኑ ጊዜ ይሰራል ወይ? እና የሃይማኖት መሪዎችስ ምን ያህል ፈሪሃ እግዚአብሔርነት አላቸው ማለት ይቻላል? እነሱ በመንግስት መሳሪያ ከሆኑ ህዝቡ እነሱንም ማምኖ እንዴት ሊከተል ይችላል በሚለው ላይ ነው እኔ እንኳን የማተኩረው። በዚህ ላይ ልንወያይበት ይገባል።
ልክ ነሽ ወይዘሮ አቻም፣ ልንወያይበት ይገባል። መነሳት ያለባቸው በእንደዚህ አይነት ውይይት ላይ መሰረታዊ የሆኑ ነገሮች ናቸው ብዬ አምናለሁ። አሁን አንቺ እንዳነሳሽውም ቀደም ሲልም ደግሞ የአቡነ ጎርጎሪዮስን መጽሐፍ ላይ መቅድሙን እንዳነበብ ነው እንዳየሽው በታሪክ የነበራትን ወሳኝ ሚና አሳይተዋል። ኢትዮጵያ ቤተክርስቲያን በተለይ እንግዲህ በሃይማኖት ስንል ሁሉንም ሃይማኖት ነው የምንመለከተው፣ ግን እስቲ አንዱን በቅድሚያ ቤተክርስቲያንን እንመልከትና የመጀመሪያ የዓለም የመጀመሪያ ክርስቲያን ሀገር በሀገር ደረጃ የመጀመሪያ የክርስቲያን ሀገር መሆኗ አጠራጣሪ አይደለም። ብዙ ታሪካዊ እውቀት ያላቸው አባቶች የውጭም የውስጥም ይህንን ዶክመንት አድርገዋል። ዛሬ ግን ኢትዮጵያ ቤተክርስቲያን በምን ሁኔታ ላይ ትገኛለች? አሁን ቀደም ሲል አንቺ ያነሳሻቸው ጥያቄዎች ተደግሞ መነሳት ያለባቸውና መመርመር ያለብን ነው። እንግዲህ ደግሞ እንደምታስታውሹ አንዱ የምናነሳበት ዋናው ምክንያት ባለፈው በፌዴሬሽኑ ውስጥ ሴቶች ለምን አልገቡም፣ በፖለቲካ ድርጅቶች ውስጥ ሴቶች ለምን አልተሳተፉም፣ በማህበራዊ ኑሮ ውስጥ ሴቶች ለምን አልተሳተፉም፣ ወሳኝ ተሳትፎ ስለማያደርጉ አገራችን ላለችበት ውድቀት አስተዋጽኦ አድርጓል የሴቶች አለመሳተፍ በሚል አንጻር ነው። አሁንም እንደገና ቤተክርስቲያንን ምንመረምረው ኢትዮጵያ የክርስቲያን የመጀመሪያው ሀገር መሆኗ ብቻ ሳይሆን ሴቶች ደግሞ የክርስትና መሰረት ነበሩ። ዛሬ ግን የኢትዮጵያ ሴቶችም ሆነ ማንኛቸውም የህብረተሰቡ ክፍል በእውነት በሃይማኖቱ ላይ በመንፈሳዊ ህይወቱ ላይ ከአካላዊ ህይወቱ ጋራ የሚያስኬድ ፍርአትን ይዞ ይሄደ ነው ወይ? ማድረግ ያለባትን ነገር ቤተክርስቲያን አሁን እያደረገች ነው ወይ የሚለው ጥያቄ እንዳልሹ መመርመርና ለውይይት መቅረብ ለመፍትሄ መቅረብ ያለበት ይመስለኛል። ለውይይቱ መንደርደሪያ ይሆናል ብለን ነው የአቡነ ጎርጎሪዮስን መቅደም ያቀረብ ነው። ከነዛ ውስጥ ግን ካየሽ በጣም ወሳኝ የሆኑ የራሱ ሃይማኖት የራሱን መንፈሳዊ ህይወት የሚገልጽበት ሃይማኖት አለመኖር ያን ሃይማኖት ከታሪክና ከባህል ከሀገር ጋራ አለማዛመድ ራስን አለማወቅና ከመጥፋት ጋራ የተያያዘ የባርነት መንገድን የሚከፍት መሆኑን ነው ያመለከቱት። ከዛን ጻር ነው እንግዲህ አንቺ ያልሽውም ጥያቄ መጀመሪያ በእውነት እግዚአብሔርን ፈርተው ህዝቡን ወደ እግዚአብሔር ወደ ነጻነት ወደ ኩልነት ወደ ፍትህ የሚያቀርቡ ናቸው ወይ የሚለው ጥያቄ የተነሳው።
እሱን እኮ ነው እኔም ይኸውልሽ ዶክተር አባ የምነግርሽ የሃይማኖት መሪዎችስ ምን ያህል ፈሪሃ እግዚአብሔርነት አላቸው ብዬ ስል እንዴት ነው እንግዲህ ያው በዘበኛ ሀገር እንግዲህ ዋናው ሃይማኖታችን ነው። እንግዲህ ያው በድሮ ጊዜ ምታውቂያለሽ ወደ ጦርነት ሲሄድ እንግዲህ በታሪክ እንደሰማ ነው ታቦትም አብሮ ይሄዳል ሊዋጋ። በተለይ ፈረሰኛው ጊዮርጊስ ይቀድማል። ጊዮርጊስን ይዘን ነው የምንሄደው። ሚካኤልን ተዋጊም ነው ለሀገሩ ለነጻነቱ ለክብሩ ሲል በዛን ሰዓትም እንግዲህ አሁን እኛም በአገራችን ፈሪሃ እግዚአብሔርነት አድሮብን የኢትዮጵያ ህዝብ ትሁት አብሮ መብላት አብሮ መጠጣት እንግዳ መቀበል የሚችል የታመመ የሚጠይቅ የታሰረ የሚጠይቅ ላጣ የሚረዳ ነበር እና በአሁኑ ሰዓት ግን አብሮ እነዚህ ሃይማኖት መሪዎች ቆዳሞች ሆነዋል። እነሱም አሁን እኔ ባለፈው ኢትዮጵያ ውስጥም ሁሉ አሁን የማየው ምንድን ነው ቄሱ ራሱ ጉቦ ይፈልጋል ለማጽመቅም ወይንም ቅድሚያ ቁርባንም ለመስጠት ትንሽ ፍራንክ ከኪስ ውስጥ እየሸጎጥሽ ነው እንግዲህ የሚያደርገው። ይሄ ሁሉ ምንድን ነው ፈሪሃና እግዚአብሔርነታቸው የለም ማለት ይቻላል። አሁን እነሱ ራሳቸው ለመንግስት መሳሪያ ከሆኑ ህዝብ ውስጥ እነሱን አምኖ እንዴት ሊከተል ይችላል? ይሄ ነው ገብተሻል ጥያቄ ውስጥ የሚያስገባው እና ይህን ነገር እንዴት ነው መቀየር የሚቻለው? እንዴት ነው ሴቶች እኛ ፈሪሃ እግዚአብሔር ነው አሁን ደግሞ ቄሶችንም መናገር ለምሱ ራሱ በስራቸው ይቅጣም የሚባልም ነገር አለ እና ይሄ ይመስለኛል እንግዲህ አንቺ ደግሞ ያለሽን ጨምሪበት።
በጣም ቁልፍ ጥያቄ ነው ያነሳሽው የኔ እህት በተለይ መጨረሻ ላይ ያልሽው ነጥብ። ይሄውም አያገባንም ይሄ እግዚአብሔርና የቤተክርስቲያን ጉዳይ ነው እንዲሁ ዝም ብለን በግብዝነት እንለፈው የሚለው በህብረተሰባችን ውስጥ የሚካሄደው አንዳንድ ምግባር ከድንቁርናና እውቀት ከማነስ ይህንንም ደግሞ ድንቁርና የቤተክርስቲያን አባቶችም ቢሆን ባለማስተካከላቸው ነው። የኢትዮጵያ ህዝብ ሆነ ማንኛቸውም ህዝብ እንኳንስ በሃይማኖቱ እንኳንስ በራሱ መንፈሳዊ ህይወት ቀርቶ በሌሎች ነገሮችም እንኳ ያገባዋል። ለዚህ ነው እኮ ይሄ ውይይት የተነሳው። ይገርምሻል ይሄ ማደናገሪያ ፖለቲካ ነው አያገባንም እንግዲህ የፖለቲካ ስደተኞች ሆነው ነው እንዲሚሉት ሃይማኖት ሃይማኖተኞች ሆነን የራሳችን ቤተክርስቲያን የራሳችን መስጊድ የራሳችን ሃይማኖት ላይ አያገባንም የሚለው አባባል ለማወናበጃ አገራችን እስካሁን ድረስ ለደረሰችበት ጥፋት ካደረሱት አንዱ ዘዴ ነው ብዬ ነው ማስበውና ስላነሳሹ በእውነት ደስ ይለኛል። ምክንያቱም ወደፊት ህብረተሰባችንን የምናወያይበት ጉዳይ ነው። መሰረት የለውም ክርስትና እንደምታቂው ቀደም ሲል ብለሻል። ኢትዮጵያ የመጀመሪያው ክርስቲያንም ሆነ እስላም ሀገር መሆኗ ብቻ ሳይሆን ክርስትናን መሰረት ያደረጉ የመሰረቱ ለድገቱም እዚህ ደረጃ ያደረሱ እናቶች ናቸው ሴቶች ናቸው። ግን ይህንን እውቀት ቤተክርስቲያንም ሆነች ሌላው የህብረተሰቡ የመማሪያ ምሁራኑ ትምህርት ቤቱ ባህሉ አያንጸባርቅም አያስተምርም። የዚህ እውቀት ማጣት ነው እንግዲህ ችግር ውስጥ የሚከተን ማለት ነው በአጠቃላይ። ስለዚህ ወደፊት ይሄን ሁሉ እንመረምራለን ኢትዮጵያ ሴቶችም ሆነ በአጠቃላይ በሀገራችን ውስጥ ሊኖረን የሚገባው በቤተ ክርስቲያን ውስጥ ሊኖረን የሚገባው ሚና ምንድን ነው የሚለውን በሰፊው፣ እንደገና ደግሞ በስደት ላይስ ሆነን ማን ምን እያደረገ ነው፣ ቤተ ክርስቲያን የሚገባትን ሚና እየተወጣች ነው ወይ፣ ካልተወጣችስ ምን እናደርጋለን በማለት መወያየት ይኖርብናል። ይህንና ሌሎች የሚያነሳናቸውን ጥያቄዎች በሰፊው እንደምታውቂው ያው በጉዳዩ የሚመለከታቸው አባቶችን፣ እህቶችን፣ እናቶችን በሰፊው እናወያያለን። መሰረታዊ መፍትሄ ያመጣል ብለን ስለምናስብ እንግዲህ በተለይ ትኩረት ከምናደርግባቸው አንዳንድ ነጥቦች እኛ በውጭ የምንገኝ ኢትዮጵያኖች የተሰደደው ሕዝብ ለሀገሩ ለወገኑ እንዲያስብ ክርስቲያኑም ክርስቲያን እስላሙም እስልምና የሚያስተምረውን ትክክለኛ መንገድ ይዞ እንዲሄድ ያ ማለት ከተጎዳው ህዝቡና ከተጎዳው ወገኑ ጋር እንዲቆም ቤተክርስቲያንም መስጊድም ምንድነው የሚያስተምሩት የሚለውን ወደፊት መመርመራችን አይቀርም። እንግዲህ በተለይ በስደት ያለው እንደምታቂው ቤተክርስቲያን ከሁለት ተከፍላለች። ወያኔ ወደ ውጭ የፖለቲከኞችን ብቻ ሳይሆን የሃይማኖት አባቶችንም እየላከ ነው ቤተክርስቲያንን በቁጥጥር ለማድረግ የሚሞክረውና በሁለቱም አካባቢ ያለውን ማየትና መመርመር ይኖርብናል ለማለት ነው።
በእኛም አካባቢ እንደዚህ ቤተክርስቲያን ለሁለት ተከፍላለች፣ እንደዚሁ ተከፍላለች። በእውነት ያው እንግዲህ የእግዚአብሔርን ቤት ለሁለት መክፈል ማለት እንግዲህ ምን ያህል ለሀገራችን መዓት በአገራችን ላይ መዓት እንደመጣ የሃይማኖት አባቶች ተው አለ ማለታቸው እዚህ ላይ እንግዲህ ህዝቡንም ውድቀት ላይና ለመከፋፈል ዳርገውታል። ይሄ እኮ ነው አሁን በሀገሪቱ ላይ ጎጂ ለሃይማኖት ለማተቡ የሚሰለ ለሆዱም የሚቀድስ ጌት ነው ለገንዘቡ ተለመደ በሆድ ሆነና ነገሩ እንግዲህ በሙሉ ሰውም ደግሞ እየተበታተነ ለሁለት ተከፍሎ እዚህ ሄዳለሁ እየተባለ ግራ ገብቶት ያለበት በየቦታው ይሄ ሁሉ የመጣው እንደ ትልቅ በሽታ ሆኖ በሁሉም ቦታ ላይ ያለ ነገር ነው። ይሄ እቺ ሃይማኖታችን ቤተ ክርስቲያናችን መፍያ ፈሪሃ እግዚአብሔርነታችንን እሱን ወደ እሱ አንጋጠን እንዳንለምንበት አሁን ከዚህ ሂድ ከዚያ ትሄድ እየተባለ ያው እንግዲህ እየሆነ ነው ያለው። እንዴት እንደሆነ እንግዲህ እነኚህ ሰዎች ደግሞ ወይም ቄሶቹ እንደዚህ አታደርጉ ማለት ይገባል። ደፍሮ ለምን እንደዚህ ይሆናል? ኢትዮጵያ ውስጥ ሰው በሚሞትበት በሚወድቅበት በሚቀደርበት ቤተ ክርስቲያን ራሷ መጮህ ትችላለች። አይጮሁም። የማይጮሁበትም ደግሞ ያው ምክንያት አላቸው። ዋናው ሰውየው ያው እንግዲህ ታጋዩ ጳውሎስ ናቸው። እሳቸው ያው እንግዲህ ደግሞ እንካላሉ ያው እንታሰራለን እያሉ እየፈሩም ነው። እና ይህን እንዴት አድርጎ እንግዲህ ማስቆም እንደሚቻል እኔም ግራ ገብቶኛል። እንግዲህ
የሚገርምሽ ቤተ ክርስቲያንና ጀግንነት አንድ ላይ የሚሄዱ ነገሮች ናቸው። ፍርሃት ከክርስትና ጋር የማይሄድ ባህሪ ነበር። ቀደም ሲል ክርስትናን የመሰረቱት ጀግኖች ስለነበሩ ራሳቸውን መስዋዕት አድርገው በደም ላይ የተመሰረተ ሃይማኖት ስለነበረ ነው። ኢትዮጵያም የጀግና ሀገር የጀግኖች ሀገር የምትባልበት ምክንያት። ዛሬ ግን ቤተክርስቲያን አንቺ እንዳልሽው በመቆም ባለባት ቦታ አልቆመችም፣ ቆማ አልተገኘችም። እና ስለዚህ ምን ማድረግ ይገባናል? በተለይ ደግሞ በሐሰት የምናስተምራቸው ትምህርቶች ክርስትና በሴቶች መስዋዕትነት የተገነባ ሃይማኖት መሆኑን ዘንግተን ዛሬ ሴቶች በሀገራቸው ጉዳይ፣ በሃይማኖታቸው ጉዳይ፣ በመንፈሳዊ ህይወታቸው ጉዳይ አያገባቸውም ይባላል እና ይህንን ቤተክርስቲያን እንደገና መመርመርና ማየት ያለባት ጉዳይ ነው። ሌሎችም ቀደም ሲል የተነሱት በአባ ጎርጎሪዎስ መጽሐፍ ላይ የተነሱት ጥያቄዎች እንደገና እነሱን ሁሉ በየአካባቢያችን መመርመርና መጠየቅ ያለብን ጊዜና ወቅቱ እየመጣ ነው።
ይሄን እንኳን ልክ ነሽ። ግን ምንድን ነው መሰለሽ ዶክተር አበባ፣ ዋናው ነገር ህብረት ነው፣ አንድ መሆን ነው። ለምሳሌ ሁሉም ቤተ ክርስቲያኑን ይወዳል። ሄደን እኛ ቤተ ክርስቲያን ማለት የክርስቲያን ቤት ማለት ነው። ሄደን የስከፋንን ሁሉ ብሶታችንን ለእግዚአብሔር ሄደን አምልክን ወደ ላይ አንጋጠን አልቅሰን የምንለምንባት ያችው ቤታችን ነበረች። እሷም ላይ አሁን ደግሞ እንዲህ አይነት ነገር ከመጣ አቁሙ መባል አለበት። አቁሙ ቤተ ክርስቲያን የሴት የወንድ የህፃን ያውቅልም ክርስቲያን የሆነ ሁሉ ሄዶ ማምለኪያ ቦታ ነው። እና ይሄ ሲሆን ግን ምንድን ነው በአንድነት ይሄ እኮ አሁን መከፋፈል እኮ ነው የመጣው። ሆዳሙ ስለበዛ ብቻ ሰው ተከፋፈለ። አሁን በግሩፕ ሆኗል እንጂ የሀቅ እኮ ጊዜ የለም። የእውነቷ እውነቷ እኮ አሁን ተደብቃ ራሷን ችላ ተሸፋፍና የምትኖርበት ወቅት ነው እኮ የመጣው። ምክንያቱም ዞሮ ዞሮ እውነቱ ስለሚያሸንፍ ያ ደግሞ የጊዜ ጉዳይ ነው። ጊዜው ሲመጣ ጊዜውን ደግሞ የምናመጣው ደግሞ እኛው ራሳችንን። ቆሞ አይጠብቀንም ጊዜ፣ እንደውም ቆሞ አይጠብቀንም። እና ማድረግ ያለበት ሁሉም ሰው በየቦታው ተሰባስቦ ምንድን ነው ብሎ ደህና ደህና እኮ የሃይማኖት አባት ጠንካሮች አለመገኘት ነው እንጂ ቄስ አሁን በድሮ ጊዜ በመስገድ አርባ ዝሸብሻሉ ተናዘ ነፍስ አባቴ ሲባል እንዴት ነው ተጽሞ አርባ ጾም በሚሰገድበት ሰዓት እንኳ አርባ ዝሸብሻሉ አምሳ በጣም ክብር የተከባበረ ነገር ነበረ። በክብር ነበር። አሁን ግን ይፈራ ነበር። እኛ ቄስና የሮጠን ጉልበት ነበር እኛ በልጅነታችን የምንስመው። አሁን ግን እጅ ነው መሰጣጠት የተጀመረበት። ይሄ ሁሉ ምንድን ነው? ይሄ ስርዓቱ ያመጣው ቀውስ ነው። እና ይሄን ነገር ጠንከር ብሎ በስደት ያለ ነው ሰዎች ይሄን ማስቆም መቻል አለብን። ይሄ በተነጣጠልና በግሩፕ የሚሆን ነገር የለም። ሁልጊዜም እኛም ታስታውቂያለሽ፣ በሴቶችን በተግባር እናድርገው። የእኛ አላማ ምንድን ነው? ተግባራዊ ይሁን። ተግባር ነው የሚያስፈልገው። ወንድምንም እንደ ቤተ ክርስቲያናችን ነው። አንተ ነፍተ አንተ ቄስ ነህ። ይህን ነገር ማዘጋጀት አለባችሁ። ይህን ነገር ማስታረቅ፣ የተጣላ ማስታረቅ አለ፣ ማሰባሰብ አለባችሁ።
ልክ ነሽ። ተግባራዊ ያድርጉ ነው የምትዩ የኔ እህት። ቤተ ክርስቲያንም እንደ ቤተ ክርስቲያንነቷ የሃይማኖት መሪዎችም እስልምናም ሆነ ክርስትና የሚገባቸውን ማድረግ አለባቸው። ይህ አልተደረገም በሚል ነው እንግዲህ የዛሬው ውይይታችን። ዋናና መሰረታዊ ለሆነው ለኢትዮጵያ ሕዝብ ችግር መፍትሄ አንደኛው የህብረተሰቡ ክፍል ዋና አውታሩ ሃይማኖት ነው። በሃይማኖት ዙሪያ ለሚጨቁነው ኃይል ኢትዮጵያን ለወረረው ኃይል መሳሪያ መሆን ብቻ ሳይሆን ለነጻነቷ መሳሪያ ይሆናል። ቀደም ሲል ኢትዮጵያ ቤተክርስቲያን አድርጋው እንደነበርና ይሄን በማድረግ ረገድ የት ናቸው ለማለት ነው። አባቶች የት ናቸው? እህቶች የት ናቸው? በምን መንገድ ተወያይተን ይህን መሰረታዊ መፍትሄ ለማምጣት እንችላለን ወደሚለው ውይይት ለመግባት ነው። አድማጮቻችን፣ እስከዛው ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለኢትዮጵያ ሕዝብ ያበረከተቻቸው ስጦታዎች ብዙ ናቸው። ከነዚህም በማለት አባ ጎርጎሪዎስ የጠቀሳቸውን ዝርዝሮች እንደገና እንድታስቡባቸውና እንድታስተውሏቸው ስለ ሃይማኖትም ስለ ውጪም ስለ መጤ ሃይማኖት ሆነ ኢትዮጵያዊነትን ስለማያንጸባርቁ ሃይማኖቶች ግንዛቤ ይኖረን ዘንድ እንደገና ዝርዝሮቹን አስደምጣችኋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለኢትዮጵያ ሕዝብ ያበረከተቻቸው ስጦታዎች ብዙ ናቸው። ከነዚህም ይላሉ፣ ሙሉ ትምህርት፣ ፍጹም ቋንቋ ከነፊደሉ፣ ስነ ጽሁፍ ከነጠባዩ ከነሞያው፣ ኪነ ጥበብ በየአይነቱ፣ ስነ ጥበብ በየመልኩ፣ ታሪካዊና ጥንታዊ ቅርስ፣ እምነት ከነ ፍልስፍናው፣ ነጻነት ከነ ክብሩ፣ አንድነት ከነ ጀግንነቱ፣ አገር ከነ ደንበሩ ከነ ፍቅሩ፣ ስም ከነ ምልክቱ ከነ ትርጉሙ። አሁንም ቢሆን ትውልዱ ጀግንነትን፣ አገር ወዳድነትን፣ ለታሪክ ለባህልና ለሃይማኖት ተቆርቋሪነትን ይዞ እንዲያድግ በማስተማርና በማበረታታት ቤተ ክርስቲያን የበኩሏ ድርሻ አላት። ጥያቄያችን በውጭ ሀገር የምትገኙ ቤተ ክርስቲያኖች ይህንን በተግባር ላይ ያዋላችሁ ነው ወይ ዛሬ?
እሺ፣ እንግዲህ ዶክተር አበባ ለዛሬው እዚህ ላይ እንያዘውና ለሚቀጥለው ጊዜ እንግዲህ የዋንችም በዛ በአለሽበት በዚህ አካባቢ እንግዲህ በየቤተ ክርስቲያኑ ምን እየተሰራ ነው፣ ምንድን ነው የሚያደርግ ሰሩ፣ እንዴት ነው የተደረገው፣ ለምንስ እንደዚህ ሆነ የሚለውን ነገር ወደፊት እንግዲህ በተከታታይ እናቀርባለን።
የሬዲዮ ዝግጅታችንን በድረገጻችን ማዳመጥ ትችላላችሁ። ጥያቄ፣ አስተያየት እንዲሁም ደግሞ ለድርጅታችን እርዳታ መላክ ለምትሹ ፖስታ ሳጥን ቁጥራችን 56729 ዋሽንግተን ዲሲ 20040 ሲሆን ስልክ ቁጥራችን 240-782-4425 እንደገና ደግሞ አለው 240-782-4425 ድረገጻችንም www.ewointernational.org ነው። ዓለም አቀፍ የኢትዮጵያ ሴቶች ድርጅት ድምጽ ለዛሬ ያዘጋጀውን ፕሮግራም በዚህ ያጠናቀቃል። ሳምንት በተመሳሳይ ሰዓት በሌላ ፕሮግራም እስክንገናኝ ፈጣሪ አምላካችን ኢትዮጵያን ይጠብቅ እያልን እንሰናበታለን። በሰላም ሰንብቱ።